ርዕሰ ሊቃነ ጳጳሳት ፍራንቸስኮ ዘወትር ረቡዕ ዕለት በቫቲካን በሚገኘው የጳውሎስ ስድስተኛ የስብሰባ አዳራሽ ወይም ደግሞ እንደ አስፈላጊነቱና እንደ አየሩ ሁኔታ በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምእመናንና የአገር ጎብኚዎች በተለያዩ አርዕስቶች ላይ ተመርኩዘው የትምህርተ ክርስቶስ አስተምሮን እንደሚያደርጉ ይታወቃል። የዚሁ መርሃ ግብር አንዱ አካል በሆነው በሚያዝያ 3 2010 ዓ.ም ረፋዱ ላይ በሚስጥረ ጥምቀት ዙሪያ ላይ ትኩረቱን ባደረገው የክፍል አንድ የትምህርተ ክርስቶስ አስተምሯቸው እንደገለጹት ሚስጥረ ጥምቀት የክርስትና ሕይወት መሠረት ነው ማለታቸውን መግለጻችን ይታወሳል። በሚያዝያ 10 2010 ዓ.ም አሁንም በሚስጥረ ጥምቀት ዙሪያ ባደረጉት የክፍል ሁለት የትምህርተ ክርስቶስ አስተምሮ እንደገለጹት ሚስጥረ ጥምቀት የክርስትና እምነት ምልክት ነው ማለታቸውን መዘገባችን የሚታወስ ሲሆን በሚያዝያ 18 2010 ዓ.ም አሁንም በሚስጥረ ጥምቀት ዙሪያ ላይ ባደረጉት ክፍል 3 የትምህርተ ክርስቶስ አስተምሮ እንደገለጹት ሚስጥረ ጥምቀት ክፉ መንፈስን የምናሸንፍበት መሳሪያ ነው ማለታቸውን ቀደም ባሉ ዝግጅቶቻችን በተከታታይ መዘገባችን ይታወቃል። በሚያዝያ 24 2010 ዓ.ም አሁንም በሚስጥረ ጥምቀት ዙሪያ ላይ ባደረጉት የክፍል 4 የትምህርተ ክርስቶስ አስተምሮ እንደገለጹት አንድ ሰው ቅድመ ሁኔታዎችን በማስቀመጥ ክርስቶስን መከተል በፍጹም አይችልም ማለታቸውን መዘገባችን የሚታወስ ሲሆን በዛሬው በግንቦት 1 2010 ዓ.ም ደግሞ አሁንም በሚስጥረ ጥምቀት ዙሪያ ላይ መሠረቱን ባደረገው የክፍል 5 አስተምሮ እንደገለጹት ሚስጥረ ጥምቀት ዳግም እንድንወለድ ያደርገናል ማለታቸው ተገልጿል። ክቡራንና ክቡራት የዝግጅቶቻችን ታዳሚዎች ርዕሰ ሊቃነ ጳጳሳት ፍራንቸስኮ በግንቦት 1 2010 ዓ.ም በሚስጥረ ጥምቀት ዙሪያ ላይ አድርገውት የነበረውን የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉ ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno. La catechesi sul sacramento del battesimo ci porta a parlare oggi del santo lavacro accompagnato dall'invocazione della Santissima Trinità.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ። በሚስጢረ ጥምቀት ዙሪያ ላይ ዛሬ የምናደርገው የትምህርተ ክርስቶስ አስተምሮ ቅዱስ በሆነ የእጥበት ስነ ስርዓት ውስጥ የክርስቶስ የፋሲካ ምስጢር መልክ በመያዝ ለኃጢአት የመሞት ምልክት ከመሆኑ ጋር እርሱን እውን በማድረግ ወደ ቅድስላሴ ሕይወት መግባትን የሚገልጽ መሆኑን በስፋት እንመለከታለን። የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ቁጥር 1239 ላይ እንደ ተጠቀሰው ይህንን በተመለከተ ቅዱስ ሐዋርያ ጳውሎስ ለሮም ክርስቲያኖች ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቅን ከሞቱ ጋር አንድ እንሆን ዘንድ እንደ ተጠመቅን አታውቁምን? በማለት የመጀመሪያውን ጥያቄ አቅርቦላቸው የነበረ ሲሆን በመቀጠልም ስለዚህ ክርስቶስ በአብ ክብር ከሞት እንደ ተነሳ እኛም እንዲሁ በአዲስ ሕይወት እንድንኖር በጥምቀት ሞተን ከእርሱ ጋር ተቀብረናል ወደ ሮም ሰዎች ምዕራፍ 6 ከቁጥር 3 እስከ 4 በማለት ሲመልስላቸው እናያለን። ስለዚህ ሚስጥረ ጥምቀትን የምንቀበልበት የማጥመቂያ ስፍራ ወይም ገንዳ ከክርስቶስ ጋር ፋሲካን የምናከብርበት ስፍራ ነው። ቀድሞ የነበረን በሚያታልል ምቾት የጎደፈውን አሮጌ ሰውነታችን ይቀበራል። ምክንያቱም እንደ አዲስ ፍጥረት ዳግም እንወለዳለን። ስለዚህ አሮጌው ነገር አልፏል፣ እነሆ አዲስ እንሆናለን ማለት ነው። የኢየሩሳሌሙ ቅዱስ ቀሬሎስ ለንዑስ ክርስቲያኖች የትምህርተ ክርስቶስ አስተምሮን ይሰጥ በነበረበት ወቅት በሚስጥረ ጥምቀት ውሃ ውስጥ ምን እንደሚገጥማቸው ባስተማረበት ወቅት በሚስጥረ ጥምቀት ውሃ ውስጥ ስትገቡ በዚያው ቅጽበት ትሞቱና ዳግም ትወለዳላችሁ፣ በተመሳሳይ መልኩም ከመቃብር በመውጣትና ወደ እናታችሁ ውስጥ በመግባት ጤንነታችሁን ታረጋግጣላችሁ በማለት ያስተምር እንደነበረ ይታወቃል። አዲስ የተወለደ ሰው በኃጢአት የተከበበውን ማንነቱን በአፈር ውስጥ በመተው ከኃጢአት የጸዳ አዲስ ሰው መሆን ይገባዋል። ከላይ የተጠቀሱ የሚስጥረ ጥምቀት መስጫ ስፍራን የሚያመለክቱ ሚስጥረ ጥምቀትን ስንቀበል የምናገኛቸውን ጸጋ ቀለል ባለ ሁኔታ የሚገልጹ ወይም የሚያመለክቱ ነገሮች ናቸው። የሚስጥረ ጥምቀት ሥነ ሥርዓት አሰጣጥን በተመለከተ ከተቀመጡት የቤተ ክርስቲያናችን ሕግጋቶች ውስጥ ከተጠቀሱት ሕግጋት መካከል የሚከተለውን ለመጥቀስ እወዳለሁ። እናት የሆነች ቤተ ክርስቲያን በሚስጥረ ጥምቀት ውሃ አማካይነት በእግዚአብሔር እስትንፋስ አማካይነት በድንግልና ያረገዘችውን ልጆች ትወልዳለች። ከዚህ ምንጭ የተወለዳችሁ ሁሉ የእግዚአብሔር መንግሥት ተሳታፊዎች ትሆናላችሁ በማለት ይገልጻል። ወላጆቻችን በምድር ላይ እንድንኖር ሕይወትን እንደ ሰጡን ሁሉ ቤተ ክርስቲያንም በሚስጥረ ጥምቀት አማካይነት ወደ ዘላለም ሕይወት ዳግም እንድንወለድ ታደርገናለች። በልጁ በክርስቶስ አማካይነት እኛም የእርሱ ልጆች ሆነናል። እያንዳንዳችን በውሃና በመንፈስ ቅዱስ አማካይነት ዳግመኛ የተወለድን ሁላችን የሰማይ አባታችን በዘላለም ፍቅር በሚያስደንቅ ሁኔታ አንተ እጅግ የምወድህ ልጄ ነህ፣ የማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ እንደ ተጠቀሰው የሚለውን ድምፅ ለእኛም ይሰጠናል። ይህ አባታዊ ድምፅ ምናልባት በጆሮአችን ውስጥ ሊሰማን አይችል ይሆናል። ነገር ግን በአንድ በሚያምን ልብ ውስጥ በደንብ ይሰማል። በዚህም መልኩ ይህ በፍጹም ለብቻችን ሳይተወን እስከ ሕይወታችን ፍጻሜ ድረስ ከእኛ ጋር ይሆናል። ዳግም የተወለድን የእግዚአብሔር ልጆች ነን። ለዘለዓለሙ እንዲሁ ነን። በመሠረቱ ምስጢረ ጥምቀት የሚደገም ምስጢር አይደለም። ምክንያቱም በማይፋቅ መንፈሳዊ ምልክት ስለ ታተምን ነው። ምስጢረ ጥምቀት የደህንነት ፍሬዎችን እንዳያፈራ ኀጢአት ቢያግደውም እንኳን ይህንን ምልክት ምንም ዐይነት ኀጢአት ሊፍቀው አይችልም። የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ቁጥር 1272 ላይ እንደ ተጠቀሰው ንዑስ ክርስቲያን በሚስጥረ ጥምቀት አማካይነት ከክርስቶስ ጋር አንድ በመሆን የተጠመቁ ክርስቲያኖች በክርስቶስ አማካይነት ከብዙ ወንድሞች መካከል የበኩር ልጅ እንድንሆን ያደርገናል። በመንፈስ ቅዱስ አማካይነት ምስጢረ ጥምቀት ያነጻል፣ ይቀድሰናል፣ ጻድቃን እንድንሆን በማድረግ ሁላችንም የክርስቶስ አንድ አካል እንድንሆን ያደርገናል። በምስጢረ ጥምቀት ሥነ ሥርዓት ወቅት ተጠማቂው የንጉሥ ካህንና የእግዚአብሔር ሕዝብ ማኅበረሰብ የሚያደርገውን ቅባ ቅዱስ ይቀባል። ካህኑ በክርስቶስ ውስጥ እንድትገባ ንጉሥ ካህንና ነቢይ እንድትሆን ለዘላለም የእርሱ አካል ሆነ እንድትኖር እግዚአብሔር ራሱ በዚህ የደህንነት ቅባ ቅዱስ አማካይነት ይቀድስሃል በማለት ካህኑ እያንዳንዱን ተጠማቂ ግንባር በቅባ ቅዱስ ይቀባል። የክርስቲያን ሕይወት ጥሪ የሚገኘው በዚህ ውስጥ ነው። በቤተ ክርስቲያን አማካይነት ከክርስቶስ ጋር በኅብረት መኖር፣ በአንድ ተመሳሳይ ተልእኮ ውስጥ በመግባት በእርሱ ተልእኮ ውስጥ ተካፋይ መሆን፣ በዚህ አካሄድ ወይም ሁኔታ ለዘላለም የሚቆዩ ፍሬዎችን በማፍራት ሂደት ውስጥ ተሳታፊ መሆን ማለት ነው። በዚህ መንፈስ በመነሳሳት ሁሉም የእግዚአብሔር ልጆች በክርስቶስ የክህነት የንግስናና የነብይነት ተግባርና ተልእኮ ውስጥ ተካፋይ ይሆናሉ ማለት ነው። ከነዚህ በሚመነጩ ተልእኮች ውስጥ በኃላፊነት እንዲሳተፉና ከነዚህ ጋር ተያያዥነት ባላቸው ተግባራቶች ውስጥ እንዲሳተፉም ያደርጋቸዋል። በክርስቶስ የንጉሥ ክህነት ተግባርና በነብይነት ተልእኮ ውስጥ መሳተፍ ማለት ምን ማለት ነው? ይህ ማለት ራሳችንን ለእግዚአብሔር የተገባ መሥዋዕት አድርገን ማቅረብ ማለት ነው። ወደ ሮሜ ሰዎች ምዕራፍ 12 ቁጥር 1 ላይ እንደ ተጠቀሰው በእምነትና በፍቅር በመኖር ለእርሱ ምስክርነት መስጠት ማለት ነው። የክርስቶስን አብነት በመከተል ራሳችንን ለሌሎች አገልግሎት ማዘጋጀት ማለት ነው። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት ማለትም በግንቦት 1 2010 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን በሚስጥረ ጥምቀት ዙሪያ ላይ ያደረጉትን የክፍል 5 የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።
Come on.